አድማጮቻችን እንደምን ሰንብታችኋል ይላል። የተለመደውን የዘወትር አክብሮ ሰላምታችን እያስቀደምን የዛሬ ጥቅምት 22/2009 ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 30/2016 ቅንብራችን ይዘን ቀርበናል። የዕለቱ መርሃ ግብር ሙሉ በሙሉ የጥያቄና መልስ ጊዜ ይሆናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
አድማጮቻችን እንደምሰነብታችኋል። በመግባችን ላይ እንደገለጽነው የኢትዮጵያ ነት ሬዲዮ ዛሬ ጥቅምት 20 ቀን 2009 ዓመተ ምህረት ወይንም እንደ አውሮፓ አቆጣጠር ኦክቶበር 30/2016 ሙሉ ስርጭቱን የመደበው ለጥያቄና መልስ ነው። ሁለት እንግዶች ኖሩናል። የመጀመሪያው እንግዳችን አሁን ከኛ ጋር በቴሌፎን መስመር ላይ ይገኛሉ። እንግዳችን አቶ አክሊሉ ወንዳፈራ ይባላሉ። የኢትዮጵያ ህዝብ የጋራ ትግል ሸንጎ በሚባል የሚታወቁ ስብስብ ያመራራባል ናቸው። እንግዳችን ጋር ሸንጎ ኢትዮጵያን ከአደጋ ለመታደግ አስቸኳይ መፍትሄ ለመፈለግና ሰላማዊ ሽግግር የሸንጎ ራዕይ በሚል መግለጫ ማውጣቱን መሰል በማድረግ አጠር ያለ ቆይታ ይኖረናል። ውይይት እናደርጋለን። ጤና ይስጥልኝ አቶ አክሊሉ፣ ይሰማዎታል?
አይ ይሰማኛል። ጤና ይስጥልኝ አቶ ተኮላ፣ በአንተ በኩልም ደግሞ አድማጮችን በሙሉ ጤና ይስጥልኝ ሰላም ለማለት ፈልጋለሁ።
እሺ፣ መልካም። በስዊድን የኢትዮጵያ ነት ሬዲዮ በቃለ ምልልስ ለማድረግ ባቀረብልዎት ጥሪ ምላሽ በመስጠት በሰዓቱ መገኘቱ በቅድሚያ በአድማጮችና በሬዲዮ ዝግጅት ክፍል እንዲሁም በራሴ ስም የከበረ ሰላምታ እያቀረብኩ ወደ ውይይቱ እንሻገራለን። እንግዲህ በቀጥታ ከመግለጫው ላይ እንነሳና ወይም ከግምገማችሁ ላይ በሸንጎ አቋም መሰረት ኢትዮጵያ እንደ ሀገር የመቀጠሉ አጣፋንታዋ አንደኛና ብቸኛ ምርጫዋ ሁሉን የሚያሳትፍ ሀገራዊ እርቅና ሰላም ወሳኝ ነው ይላሉና ይላል እንትኑ መግለጫው። አነሳ ማደግ የሚጥሪ ወያኔ ስልጣን ከያዘበት ወቅት አንስቶ ሲስተጋባ ኑሯል። ያሁኑ ጥሪ ከቆዩ ጊዜያቶች በምን ይለያል? አጠራርገው እስቲ አምኳር አምኳር ነገሮችን ቢያስረዱልን።
በጣም አመሰግናለሁ በዚህ አርስት ላይ በእኛ መግለጫ ላይ ኢንትረስት ፈጥሮባችሁ ለመነጋገር እድል ስለሰጣችሁን በጣም አመሰግናለሁ። ያሁኑ ሁኔታ ካለፉት ሁኔታዎች በምን ይለያል የሚለው አጠቃላይ ያለንበት ሁኔታ ለየት ያለ በመሆኑ ነው። አሁን ያለንበት ሁኔታ ሁላችን እንደምናውቀው እንግዲህ እኛ በጣም አስቸጋሪ ሁኔታ ላይ ነው ኢትዮጵያ ያለችው ብለን ነው የምናስበው። እንደ አንድ የአንድነት ኃይል ኃላፊነት የሚሰማው አንድነት ኃይል አሁን ካለው የሀገራችን ቀውስ ኢትዮጵያን ወደፊት ለመውሰድ በተረጋጋ አንድነቷ በተጠበቀ ሁኔታ ሀገራችን ውስጥ ሰላማዊ ሽግግር እንዲኖር አት ሴም ታይም ግን በቂ የሆነ ስርዓት ለውጥ እንዲመጣ አስፈላጊ የሆነ ስርዓት ለውጥ እንዲመጣ ምን መደረግ አለበት ከሚለው ግንገባችን ጋር የተያዘ ነው አሁን ያነሳው ነጥብ ማለት ነው። በእኛ አመለካከት ኢትዮጵያ ውስጥ በአሁኑ ሰዓት ሁሉም እንደሚያውቀው በመንግስትና በህዝብ መካከል ከፍተኛ ቅራኔ ነው ያለው። ያለው ቅራኔ እጅግ እየተካረረ ስር እየሰደደ የመጣበት ሁኔታ ነው ያለው። በመላ ሀገሪቱም እንደዚህ ስፋቱም እየሰፋ ነው የመጣው። በኦሮሚያ ውስጥ ከአንድ አመት በላይ ሆኖ መስታሁን አንድ አመት ተከታታይ ያቋረጠ ከፍተኛ የህዝብ ተቃውሞ አለ። በአማራ ተብሎ በሚጠራው ክልል ውስጥ እንደዚሁ በጎንደር በጎጃም ከፍተኛ እንቅስቃሴዎች አሉ። በወልቃይት በጠገዴ ከማንነት ጥያቄ ጀምሮ ሰፊ የሆኑ የዲሞክራሲያዊና የህዝባዊ ፍላጎት መሰረት ያደረጉ ጥያቄዎች በሰፊው ይታያሉ። በደቡብ እንደዚሁ በጎምጎፋ በሲዳሞ ውስጥ በዲላ በኮምሶ በተለያዩ ቦታዎች ብቻ ሀገሪቱ ውስጥ ከፍተኛ ተቃውሞ ባለው ስርዓት ላይ እየቀጠለ ያለበት ሁኔታ ነው። ስለዚህ ባለፉት መንግስት እነዚህን ተቃውሞዎች እንዳለፉት 25 አመታት ሁሉ ተቆጣጥረው ለማለፍ እንዳለ ሪፕረስ ለማድረግ የሚሞክርበት ሁኔታ ቢኖርም ያ ነገር ሊያዋጣው እንዳልቻለ የህዝቡ ትግል ከፍተኛ ደረጃ እየቀጠለ እንደሆነ የምንመለከትበት ነው። የሙስሊሙን ህብረተሰብ ትግል ካየን ከ3-4 አመት በላይ በተከታታይ የሄደበት ሁኔታ ነው። ስለዚህ ይሄ ነገር በፍጹም በቁጥር ውጭ የሆነና አዲስ ጅምር የሚያስፈልገው ነው ብለን ነው የምናስበው። ራሱ መንግስት አምኖ መላ ሀገሪቱን ዛሬ በአስቸኳይ ጊዜ አዋጅ ስር አውሏታል። እያንዳንዱ ትንሽም ሰው ሰብሰብ ባለበት ቦታ ሁሉ መንግስትን የመቃወም ሂደቶች በየቦታው እንደሚታዩ የታየ ነው። በእሬቻም አይተነዋል፣ ስፖርት ማዕከሎችም አይተነዋል፣ በየቦታው የምናየው ይሄ ነው። ስለዚህ ይሄንን ነገር ከስር ከመሰረቱ ለውጦ ኢትዮጵያ የተረጋጋች ሀገር እንድትሆን፣ እኩልነት የሰፋንባት ሀገር እንድትሆን፣ ህገ መንግስታዊ ስርዓት ያለባት ሀገር እንድትሆን ምን መደረግ አለበት በሚለው ሁኔታ ላይ ነው እንግዲህ እኛ አስተያየታችንና ራዕያችን ያቀረብ ነው። በእኛ አመለካከት ያለፈው አካሄድ ለ25 አመቱ አካሄድ አይሰራ። ከዚህ በኋላ ኢትዮጵያ በአዲስ አካሄድ ነው መጀመር ያለባት ብለን እናስባለን። ያን ለማድረግ ደግሞ ካለው ተቀባይነት የሌለው ስርዓት ወደ አዲስ ሁሉንም አቀፍ ስርዓት ለመሄድ ያካሄዱን መሃል ላይ ያለውን ጉዞ በጋራ ህዝቡ ሊቀርጽ የሚችልበት ሁኔታ መፈጠር አለበት ብለን ነው ማለት። ያን ነው የሽግግር ጊዜ ብለን እንጠራው። ያንን ለመምራት ደግሞ ያለው መንግስት ራሱ የችግሩ ባለቤት የሆነው መንግስት ሳይሆን ሁሉም ኢትዮጵያዊ ባለድርሻዎች የሚሳተፉበት ስርዓት መፈጠር አለበት፣ መንግስት መቋቋም አለበት። በመሆኑም ያ ሲደረግ ደግሞ ሁሉም የችግሩን ተካፋይ የመፍትሄውን ባለቤቶች ይሆናሉ። የሚመጣውም ስርዓት ለሁላችንም ኢንፑት ስለሚኖር ባለቤትነት ስለሚኖር የተሻለ ይሆናል፣ ሁሉን አቀፍ ይሆናል ማለት ነው። ስለዚህ ያንን ስርዓት ለማምጣት የሽግግር ጊዜ መንግስት የሽግግር ሂደት ያስፈልጋል ብለን ነው የምናስበው። በዚህ ሁኔታ ውስጥ መንግስትን ተሳታፊ ሆኖ እንደ አንድ ኃይል አብሮ ሊቀጥል ይችላል እንጂ ብቻውን እሱ እንዳለው እኔ ነኝ የችግሩን አውቀዋለሁ፣ ችግሩንም ፈጥሮ ችግሩንም አውቀዋለሁ፣ መፍትሄውም እኔ ነኝ ሊል የሚችልበት ሁኔታ የለም። እና ይሄን ለማድረግ የሽግግር ስርዓት፣ የሽግግር ሂደት፣ የሽግግር መንግስት መፈጠር አለበት። ይሄ ደግሞ የተሻለ ውጤት የሚኖረው በሰላማዊ ሽግግር ሲሆን ነው የሚል ራዕይና አካሄድ ነው ያቀረብነው ማለት ነው።
አይ መልካም። አሁን በመጨረሻ ላይ ወደ ጠቀስኩት ልንመለስና ይሄ የድርድር ጉዳይ በሚመለከት ራሱ በፈለገው መንገድ ያው መስለኛል ለአሜሪካ መንግስትም የአውሮፓ የጋራ ህብረት እንትኑ አባል ሀገሮችም ያው ያገዛዝ ሊቆይላ እንዲቀመጥ ፈልጋሉ እንትን ችግሩን ውጥረቱን እንዲፈታ አሳስበውት አዋረጋሉ ብሎ የአስቸኳይ ጊዜ ካወጀ በኋላ በራሱ ኃይል ስብሰባ ጠርቶ አስቀምጧቸዋል እነዚህ የሚፈልጋቸውን ተቃዋሚ ኃይሎችና በራሱ ትርጓሜ ድርድር ያደረገ ነው ወይም ውይይት ያደረገ ነው ይሄንን በዲያስፖራ ያለው ንቅስቀሳ ሲመለከት እነዚህ ሁሉ አቀፍ የሆነ ነገር ለማምጣት በጣም አስቸጋሪ እንደሚሆን ይረዳሉ ይመስለኛልና እንዴት ነው ያቀራርቦም ወደ አስገድዶ አንድን አረመናዊ አገዛዝ ወይንም ዲክታተር የሆነ አገዛዝ ወደ ድርድር ለማምጣት ማስገደድ ማለት ነው ኢትዮጵያ ውስጥ ያሉት ንቅናቄዎች ለማስገደድ ካልቻሉ የዲያስፖራ ውጤት ምንድነው ምን ሊያርግ ይችላል ምን ውጤት ሊያመጣ ይችላል አንድም ትስስር የለውም ኢትዮጵያ ውስጥ ካለው ትግል ሂደት ጋር እንዴ ነገር ዓለም ሁሉን ቁቁልሽ አይሆንም ወይ ለማለት ያለው እስቲ የሁለቱን ግንኙነት የሸንጎ አጣው መርሃግ እንደ ራእይ ያቀረበው ተፈጻሚነቱ እንዴት ነው የሚታየው መካኒዝሙ ምን ገልጸውታል ግን ተፈጻሚነቱ ምንድነው እንዴት ሊሆን ይችላል
እንግዲህ ተፈጻሚነቱን በተመለከተ አሁን እንዳልከው በፍጹም አንዳንድ ፕሪንሲፕሎች መቀበል ያስፈልጋል መጀመሪያ አንደኛ ይሄ ስርዓት ሲጀምርም አግላይ ሆኖ ነው የጀመረው ለብቻ ሁለት ሶስት ድርጅቶች ብቻ ህወሓትና አይ ቲንክ ኦነግና ገብቶ ሻቢያ ነበረ እነሱ ሆኖ ሌላውን የአንድነት ኃይል ወደ ጎን አርገው ለብቻቸው የሄዱበት ሁኔታ ነው ግን ተቃውሞው ገና ከመጀመሪያው ጀምሮ እንደቀጠለ እናውቀዋለን ይሄ ማለት ምን ማለት ነው አሁንም ቢሆን እንደዚህ በአግላይነት ለመሄድ ፍላጎት ካለው ላለፉት 25 አመት የተመከረው ሂደት ነውና አይሰራም ነው ማለት አሁንም በኢትዮጵያ ውስጥ የሚካሄደው የህዝብ አመጽ የለም አግላይነት አንፈልግም መብታችን አልተከበረም መብታችን አልተከበረም የህግ የበላይነት አልተከበረም ለብቻ መግዛት ይብቃ ብሎ ስለሆነ ሊያቆመው አይችልም ማንንም ሊያቆማችን ሁሉን አቀፍ የሆነ ሽግግር እስካልመጣ ድረስ ሊቆማችን ይሄንን በገንዘብ አንደባቸው እናስተርካለን የሚሉትም ክፍሎች ቢሆን መንግስትም ራሱ እንዲመለከተው ያስፈልጋል ማለት ነው ስለዚህ ይሄ ሊሆን አይችልም ሁለተኛ ኢትዮጵያ ውስጥ ያሉት ጥያቄዎች እጅግ ሰፊ ናቸው እነዛን ሁሉ ለመፍታት የተለያየ የህብረተሰብ ክፍሎችና ያንን ሪፕሬዘንት ሊያደርጉ የሚችሉትን መጋበዝ እንጂ የተወሰኑ ክፍሎችን ብቻ በጎን ወይም በድብቅ ስቴት ዲፓርትመንት ወይም አንድ ቦታ ወይም አንድ አዳራሽ ውስጥ በማነጋገር ሊሆን የሚችል አይደለም። የኢትዮጵያ ችግር አንድ ቦታ ጥንካሬ ያለው ድርጅት ቢኖር እንኳን በሌላ ቦታ ጥንካሬና ተደማጭነቱ በጣም ዝቅተኛ ነው። ስለዚህ መፍትሄ የሚፈልግ ከሆነ ሁሉም በጠረጴዛ ዙሪያ ሆነው ያለንን ችግር በጋራ ሊፈቱ የሚችሉበት ሁኔታ መፈጠር አለበት። ይሄ ነው ኢትዮጵያ ውስጥ ያለው ከስር ወደ ላይ የመጣ ትግል ነው። ያን ኢንፍሉዌንስ የሚያደርጉ ደግሞ የተለያዩ ክፍሎች የአካባቢ ጎበዝ አለቃዎች ራሱ ህዝቡም ጭምር ስለዚህ ሁሉም መሰባሰብ ያለበት ያንን ሶሉሽን ለማግኘት እንጂ የተወሰኑ ሰዎች ጋር በመደራደር በመገናኘት ሊመጣ የሚችል መፍትሄ አይደለም ማለት ነው ይሄንን አውቆ ሁሉንም ክፍሎች የውጭ የውስጥ የሚባል ነገር የለም ሁሉም ሊሳተፉ የሚችሉበት ሂደት መፍጠር ለመንግስትም ለደጋፊዎቹም ሁሉ ጠቃሚ ነው ባይነን በእኛ በኩል ይሄን እስካላደረጉ ድረስ የህዝቡ ትግል ይቀጥላል ላለፉት አንድ አመት ሁለት አመት ሶስት አመት እንደተካሄደው መጨረሻው እነቱን ለመናገር አገራችን እጅግ አስፈሪ በሆነ እና አሳዛኝ በሆነ ሂደት ውስጥ ልታልፍ ትችላለች እንጂ ውሎ አድሮ ግን የህዝብ የበላይነት ሊመጣ እንደሚችል አንጠራጠር በርግጥ አደገኛ ወደ ሆነ አቅጣጫ ሊወስድ የሚችል ሁኔታዎች አሉ። ከአገር ቤት ድርጅቶች ጋር እናንተ ያላችሁ ግንኙነት የሚለው በኔ በኩል በእኛ በኩል ከሁሉም የኢትዮጵያ ድርጅቶች ጋር ይብዛም ይነስም ግንኙነት ለመመስረት ለረጅም ጊዜ ባደረግነው ጥረት የተወሰነ ግንኙነት አለ። የምንፈልገውን ያክል የጠነከረ አይደለም፣ የምንፈልገውን ያክል ራዕይ የደረሰ አይደለም። ለምን ራሱ ያለው መንግስት ጨቋኝነት ግንኙነቶችን በየጊዜው ስለሚበጣጥስ ህጋዊ ህገወጥ በሚል ፈርጆች ግብ ስለሚፈጥር ብዙ ነገሮች አሉ። በየጊዜው ደግሞ ጠንከር ያሉ የሚወጡ ድርጅቶችን በቀጥታ ስለሚያፈራርሳቸው የነበሩ ግንኙነቶች ራሳቸው እንዲዳከሙ የተደረገበት ሁኔታዎች አሉ። ያም ሆኖ ግን በቂ ግንኙነት አለ። ይህን የማዳበር ጉዳይ የሸንጎውም አገር ቤት ውስጥ ያሉ ታጋዮችም ስራ ነው ብዬ ነው የማስበው። እና አንደኛ እንደ ሸንጎ፣ ሁለተኛ እንደ ተለያዩ ትንንሽ ሸንጎ የአስር ድርጅቶችና ሲቪክ ሶሳይቲዎች ስብስብ ስለሆነ እንደ ድርጅቶችም የተለያዩ ግንኙነቶች አሉ። እነዛን በሙሉ ሌቨሬጅ አድርገን እነዛን በሙሉ አጠናክሮ ወደሚፈለገው ሁሉን አቀፍ ግንኙነት አጠናክሮ ለመሄድ ከፍተኛ ሙከራችን ይቀጥላል። በውጭም ቢሆን አሁን ሰዓት አሰባስቦ ለመሄድ ሙከራችን ሙከራለን። አሁንም ቢሆን እስካሁን ባይሳካም አሁን ደግሞ በቅርብ የጀመርነው ከነ ኤምቲሲ የሽግግር ምክር ቤት ከወጣቶች ዓለም አቀፍ ኢትዮጵያ ወጣቶች ዓለም አቀፍ እንቅስቃሴ እና ከመሳሰሉት ጋር የጀመርናቸው እንቅስቃሴዎች አሉ። እነሱም ውጤት ሊያስገኙልን በሚችሉበት ፍጥነት እንዲሄዱ ለማድረግ ጥረት እያደረግን ነው። በአጠቃላይ ይህን እንደዚህ አይነት ሁሉን አቀፍ ነገር ካልመጣ በፍጹም ሁኔታውን ሊገታው የሚችል አይደለም ባይ ነው።
አይ መልካም። አሁን ወደ መጨረሻው እንደገና በድጋሚ ላንሳውና እርስዎ ዳሰውታል ከሁሉም ጋር የሚለው ቋንቋን እንትን እስቲ መነሻ እናርግና በዲያስፖራው መጀመሪያ ከሁሉ በፊት አሁን ሁለት ድርጅቶች ተጠቅሰዋል መሰለኝ ለዚህ ለመራ ለዚህ ላወጣችሁ ትራይ ምላሽ የሰጡ እንግዲህ ካሉም አንዱ ጥያቄ አርጌ ልነሳበት የነበረው ነው ጀመሩት ካለም እንግዲህ እሱ ትንሽ አጠር ያለ ማብራሪያ ቢጨምሩበት። ሌላው እንግዲህ እንደው በግልጽ እንነጋገር ካል ግንቦት ሰባት ከሽርኮቹ ጋር ቆመዋል። አገሪቷ ስትፈርስ ሀገር እንፈጥራለን የሚሉም የራሳቸውን ካርታ በመሳል ጨርቅ ቀደው ቀለም በመቀባት ባንዲራችን በማለት በዲያስፖራ ፕሮፓጋንዳ ያካሄዱ ነው። ሸንጎ ይሄን ሁሉ የሰላማዊ ሽግግር አይ በሚልበት ጊዜ ይሄን ሁሉ ነው የሚያጠቃልለው ማለት ነው። ኢትዮጵያም አናቃትም የሚሉም አሉ። እንግዲህ በዲያስፖራውን ያለውን አስተላለፍ ካየ ማለት ነው ኢትዮጵያ ህዝብ በዚህ ሁኔታ ላይ ይጋራል የሚለውን ነገር ጥና ስላላደረግንበት አስቸጋሪ ለመመስከር። ሆኖም ግን ውጭ ያለውን በምናይበት ጊዜ ቁጣም ላኩ የጠፋ ነው እና ይህን ሁሉ በአንድ መስመር ለማስኬድ እንዴት ይቻላል? ስችን አጠር ባለ ሁኔታ
ትክክል ነው። በኢትዮጵያ ውስጥ ያለው የፖለቲካ አንድ ስኬት እውነቱን ለመናገር እጅግ የተወሳሰበ ነው። ሀገራችን በአንድነቷ ጸንታ ለውጥ መምጣት አለበት ከምንለው ከኛ አይነቱ ድርጅቶች ጀምሮ ኢትዮጵያ የምትባል ሀገር በፍጹም መኖር የለባትም የሚሉም በረዥም ጊዜ በዚህ አቋም ጸንተው የሚታገሉም ክፍሎች አሉ። በእኛ በኩል የምንፈልገው የስርዓት ለውጥ መምጣት አለበት ነው የምንለው። የኢትዮጵያን አንድነት ግን በምንም መልኩ በጥንቃቄ መታየት አለበት፣ በምንም መልኩ ጥያቄዎች ማስገባት አይገባንም ነው የምንለው። እኛ ያ እኩልነት መምጣት አለበት፣ ዴሞክራሲ፣ የህገ በላይነት የተከበረበት ሀገር መሆን አለበት፣ ግን የኢትዮጵያ አንድነት በምንም ጥያቄ ውስጥ አይገባም ነው የምንለው። እና ይህንን ለማሰባሰብ በዚህ አላማ ስር ነው በእኛ በኩል ማሰባሰብ የምንፈልገው። በእነዚህ ላይ እምነት ላለ የኢትዮጵያ አንድነት መጠበቅ አለበት እንጂ ግርግር ፈጥሮ ኢትዮጵያን አደጋ ላይ ለመጣር ኢትዮጵያን ለመበተን የሚደረግ ሂደት ላይ አይደለም እኛ እንትን የምንለው። እና ያንን ሁኔታ የሚያምኑ ክፍሎች ወደ አንድ ላይ መሰባሰብ አለብን ብለን ነው የምናስበው። ያ ባልሆነበት ሁኔታ ሁልጊዜ ለሌሎች ክፍሎች እድል እንሰጣለን። 1991 ላይ ደርግ ሲወድቅ ሁላችንም የምናውቀው ነው። የአንድነት ኃይሎች እየተዳከሙ ሲመጡ ለነ ኢህአዴግ እድል ከፍቷል። ለነ ሻዕቢያ በቀላሉ ሀገር በትነው እንዲሄዱ መልካም እድል አጋጥሟቸዋል። እኛ አሁን ሌላ አይነት ነገር እንዲፈጠር አንፈልግም። እና ማንኛውም ጽንፈኛ አስተሳሰብ መሰረት ይዞ ትልቅ ቦታ ሊደርስ የሚችለው እኛ አንድነታችንን ማጠንከር ሳንችል ስቀር ነው። ምንም እንኳ ሌላ ጽንፈኛ የሆነውን አስተሳሰብ ያለውን መቆጣጠር ባንችል እኛ እጅ ያለውን ነገር ግን መቆጣጠር እንችላለን። ማለት በአንድነት ለአንድነት የምናስብ ኢትዮጵያ አንድ ሆና መቆየት አለባት የምንል ሰዎች ወደ አንድ መምጣት ይገባናል። አንፎርቹኔትሊ ያደረግናቸው ጥረቶች እንደ መጥፎ አጋጣሚ ሆኖ እንደፈለግነው አልሄደልን እንደው በትንሽ በትልቁም ወደ ኋላ የሚሉብን በእርግጥ ጠንካራ ኢትዮጵያውያኖች አሉ። እነሱ ያለውን ሁኔታ ተረድተው ወደ አንድ እንደሚመጡልን በጋራ ቆመን እንድንታገል በአስቸኳይ እንድንሰባሰብ ፍቃዳቸው እንደሚሆን ተስፋ እናደርጋለን። እንዳልኩት ከኤንቲሲ እና ከወጣቶች እንቅስቃሴ ጋር የጀመርነው እንቅስቃሴ አለ። ትንሽ መስመር እያያዘልን ነው። ጥሩ ምላሽ የሰጡን የህብረተሰብ ክፍሎች አሉ። ግን ሰፋ ያለ ስብስብ ይዘን ለመሄድ ደግሞ ከፍተኛ እቅድ አለን። ከፍተኛ እንቅስቃሴ እናደርጋለን በሚቀጥሉት ጥቂት ሳምንታትና ጊዜዎች ውስጥ። ግን አንድ ነገር ግልጽ ማድረግ የምትፈልገው ነገር አለ። ከ1991 ከወያኔ ስልጣን መያዝ ከኢህአዴግ ስልጣን መያዝ እና አሁን ካለው ውድቀት የምናየው ምንም አይነት የአግላይነት ስራ የሚካሄድ ድርጅትም ሆነ ስብስብ ጥሩ ውጤት ሊያመጣ አይችልም ለኢትዮጵያ። እኛ መሰባሰብን ኢን ፕሪንስፕል አንቃወምም። መልካም ነው ግን በኢትዮጵያ አንድነት ስር መቆም ያስፈልጋል። ሁለተኛ ሁሉን አቀፍ የሆነ መሰባሰብ ግዴታ ነው። የተወሰኑ ክፍሎች ብቻ ተሰባስበው የፈለገውን ፕሮግራም አውጥተው ለሌላው እንካችሁ የሚሉበት ሁኔታ መሆን የለበትም። ልክ ያደግ መጀመሪያ ላይ ስልጣን ሲይዝ እንዳደረገው የፈለገውን ነገር በጓሮ በር አዘጋጅቶ እንዳይበላ ግፋው የሚባል አካሄድ ነገር እንዳመጣው አሁንም እንደገና ያንን ስህተት እንዳንደግም ተቃዋሚዎች ነን የሚሉ ሁሉ መጠንቀቅ አለባቸው፣ ማሰብ አለባቸው ብለን እናስባለን። እና እንደገና ልድገመው ኢትዮጵያውያን የአንድነት ኃይሎች በአስቸኳይ መሰብሰብ አለብን። የነገሩን ኤርጀንሲ አገራችን ውስጥ ያለውን ሁኔታ ኤርጀንሲ ተገንዝበን ትንንሽ ልዩነታችን ወደ ጎን ጥለን አንድ ላይ መሰባሰብ ጊዜው አሁን ነው። ያንን ካላደረግንና እንደዚሁ ለብቻ ተገንጣጥለን ስንቀመጥ እጅግ ለኢትዮጵያ ጸር ለሆኑ ክፍሎች እድል እንከፍታለን። ስለዚህ ያ ነገር መወገድ አለበት። ያን ነገር ተቃዋሚ ኃይሎች በአስቸኳይ ወደ አንድ መሰብሰብ ማምጣት አለብን ባይ ነን በእኛ በኩል።
አይ መልካም ነው፣ ሀሳቡ የተቀደሰ ነው። እንግዲህ እስቲ ሁሉም በበኩሉ ድርሻውን ያድርግ። የኢትዮጵያዊነት መሰባሰብ እና በአንድ ሀገር በአንድ ህዝብ አንድ ሰንደቅ ዓላማ ስር የመዋቀሩ እንትን ቅድሚያ ተሰጥቶት በዚህ ወገንተኛነት የሚያሳይ ድርጅት መኖሩ አስፈላጊ ነው። እስቲ ወደ መጨረሻ እንግዲህ ወደ መጨረሻው ጥያቄ ወዳረኩልህ እና ምናልባት ካልመለሱት ሊተውት ይችላሉ። ምንድን ነው አሁን ካለው የወያኔ አረመናዊ ድርጊቶች እና ጭካኔ ስንትን ተግባሮች እና በኃይልን እንደዋና መከታ አድርጎ ስለሚጠቀምበት ያው የቂም በቀሉን ቁርሾ ሁሉ እየሰፋ ነው ወረሰባችን ሄደው አብሮ ለመኖር ወያኔ ጋር የሚቻልበት መንገድ ምንድን ነው? አሁን ባለበት ተያዘው መንገድ አብሮ ለመኖር ኢትዮጵያ ህዝብ ፈቅዶ ይቀበሏል ወያኔን እንዳንድ ተደራዳሪ እና ወይንም በዚህ በሽግግሩ በሚባለው ላይ ለመቀመጥ የሚያስችል ሁኔታ አለ ወይ? ምክንያቱም ድርጊታቸው ሁሉ የባዕዳንና የጸረ ህዝብና በተለይ አማራውን ህዝብ በጥቃት ላይ ጥቃት እያፈጸሙበት ነው እና የኢትዮጵያ ህዝብ ይሄንን ወንጀለኛ ድርጅት ወይም ቡድን አምባገነን በድርድር ውስጥ ተቀብሎ ለማስተናገድ የሚያስችል ስሜት ውስጥ አለ በኢትዮጵያ ውስጥ ብላል።
አዎ እንግዲህ ይሄን ብዙ ትክክል ነህ። አሁን በተለይ አሁን የአማራ ህዝብ ላይ የተደረገው ነገር ያነሳው ደግሞ እጅግ ትልቅ ነጥብ ነው። ለ25 ዓመት ያንን ህብረተሰብ በእውነቱ በጣም በፕሮፓጋንዳም በስትራክቸራል በሆነ መልክ ከፍተኛ ተጽዕኖ ሲደረግበት የነበረና ለሀገሪቱ ጥፋት ሁሉ ተጠያቂ አድርጎ የመሳል ነገር በኢትዮጵያ ውስጥ የተለያዩ ብሔረሰቦችና ቋንቋ ተናጋሪዎች እርስ በርስ እንዲባሉ ሆን ተብሎ የተደረገበት ሁኔታ ነው እና ሀገራችንም አደጋ ላይ ጥሏል የምንለው ይሄ ሁኔታ ይሄ ከዚህ ጋር ተነስተን ስርዓቱ አደጋ ላይ ጥሏታል የምንለው ይሄን ለመታደግ እኛ ተሰባስበን መታገል ነው ያለብን። በአማራው በኦሮሞ መካከል ከፍተኛ ቅራኔ ያስነሳለሁ ሲል አሁን መጨረሻ ወደ አንድነት የመምጣት በተለይ የጎንደር ህዝብ ያሳየው የኦሮሞ ህዝብ ደም የእኛም ደም ነው የሚለው መፈክር እውነት ያለውን ስርዓት ያደናበረው ይመስላል፣ ግራ ያጋባው ይመስላል። ይህንን ከፍተኛ በአያት በቅድማቶቻችን አንድነት የተመሰረተችውን ከሁሉም ጎሳ ኢትዮጵያ ያንን ስፕሪት ሪቫይቭ ለማድረግ እንደገና ለማስነሳት የሚደረገው ጥረት መቀጠል አለበት። የኢህአዴግን በሽግግር ውስጥ የመቀጠል ነገር የወያኔ በሽግግር ውስጥ የመቀጠል ነገር እኛ እንደ ፕሪንስፕል እንደ እምነት በአጠቃላይ በኢትዮጵያ ውስጥ ማንም ተገፍቶ እንትን የማይልበት የሁሉም ሀሳብ ሊበራይ የሚችልበት የፖለቲካ ምህዳር መፈጠር አለበት ብለን ነው። ያ ሲሆን እያንዳንዱ ድርጅት ተቀባይነቱን ሊያገኝም ሊያጣም የሚችለው በህዝብ ድምፅ ነው የሚሆነው። ወያኔና ኢህአዴግን ህዝቡ አልፈልግህም ሲለው በህዝብ ድምፅ ተበራይቶ ያው የሚገባበት ቦታ ይገባል ማለት ነው። ያን ለማድረግ ግን መድረኩን ማዘጋጀት አለብን። የህዝቡን ውሳኔ እውነተኛ ለማድረግና የህዝብ ውሳኔ ሊፈጸም የሚችልበትን ማለትም በድምፁ አልፈልግህም የሚልበትን ሁኔታ ለማድረግ ያ ነገር መፈጠር አለበት እና ሽግግሩን ግን ወደዛ ሊወስደን የሚችለውን ስርዓት ለማምጣት በእኛ እምነት ሁሉም መሰባሰብ አለበት። አሏቸው ተከታዮች አላቸው የእነሱን ድምፅ የሚያሰሙ እነሱ ሊገለሉ አይገባም አሁን ብለን ነው ምናስበው አሁን ባለው ሁኔታ። ነገ ከነገ ወዲያ ግን ሽግግሩን አንቀበልም ብለው በኃይል ተገፍትሮ የሚወድቁ ከሆነ በብዙ የአገር ልምዶች እንዳየ ነው እስከዛ ደረጃ ሲደርሱ አምባገነን መሪዎች እና አምባገነን ድርጅቶች ሙሉ ለሙሉ ከሽግግር እንዳይገቡ የሚሆኑበት ሁኔታ አለ። ስለዚህ በእኛ በኩል እንደዚህ አይነት አጣብቂኝ ውስጥ ከመግባት በፊት ይሄ ስርዓት ራሱን አውቆ በሩን ከፍቶ ለሽግግር እድል መስጠት አለበት ማለት ነው። ያንን ነው የምንለው። በቋሚነት ግን ውሳኔ የሚሰጠው ማን ሊገዛ ይችላል፣ ማን ሊያስተዳድር ይችላል፣ ማን ነው የህዝብን እምነት የሚያለው የሚለው የኢትዮጵያ ህዝብ የሚወስነው ይሆናል። ያ በእያንዳንዱ ኢትዮጵያውያን ድምፅ የሚወሰን ይሆናል። በዚህ እይታ ነው እኛ ይህንን ሁኔታ የምናየው። በእኔ እምነት ያለው ስርዓት መቀየር አለበት። ቀደም ስናገርም በሸንጎ እምነት ሙሉ ለሙሉ የኢትዮጵያን ህዝብ አመኔታ አጥቷል ብለን ስለምንል፣ አመኔታ አለው፣ ድጋፍ አለው፣ ከፍተኛ እንትን አለው ብንልማ፣ የመግዛት ሌጅትመሲ አለው ብንልማ ሌላ ጥያቄ ነው። ይህን ሁሉ አጥቷል ስለምንል። ሆኖም ግን ኢቭን የተገፋና ተቀባይነት የሌለው ሀሳብ ቢሆን እንኳ በጠረጴዛ ዙሪያ ሆኖ ከሌሎች ኢትዮጵያውያን ጋር እንደ አንድ የመፍትሄ ፈላጊ ሊሳተፍ ይችላል። ያንም በር ምክንያቱም ስልጣን የያዘው እሱም ነው። በሩ መክፈት አለበት። ያ እንዲሆን ነው እንቢ ብሎ እስከ መጨረሻው ጠርዝ ላይ የሚቆም ከሆነ በኢጅፕት ያየነው ነው፣ በተለያዩ ሀገሮች ላይ ያየነው ነው፣ መጨረሻው ላያምር ይችላል።
አዎ ሁሉም የሚለው እንደዚህ ነው። አይ መልካም እንግዲህ አቶ አክሊሉ፣ ምናልባት አንድ ሶስት ደቂቃ ውስጥ ተጨማሪ የማጠቃለያ ሀሳብ የሚሰጡ ከሆነ እድሉ ልስጥና ውይይታችን ቋጫለን። መስመር እርስዎ ነው።
እንግዲህ በጣም አመሰግናለሁ። በእኔ በኩል እንደገና በድጋሜ ልል የምፈልገው በኢትዮጵያ ውስጥ የአግላይነት ፖለቲካ የትም እንዳላደረሰ፣ ኢትዮጵያ ወደ ባሰ ችግር ብቻ እንዳደረሰ ለ25 ዓመት ያየነው ጉዳይ ነው። መብትን በጉልበት አፍኖ ለመቀጠል የሚደረገው ሙከራ የትም እንደማያደርስና ከድጡ ወደ ማጡ የሚሄድበት ሁኔታ ብቻ እንደሆነ አሁንም የተመለከትነው ነገር ነው። ህዝባችን እርስ በርስ የማጋጨት ፖለቲካም እንደዛው ኢትዮጵያንም ህዝቧንም አደጋ ላይ ያደረሰ፣ ግን ያለውን መንግስት እንዲቀጥል እንኳ ጊዜ ሊሰጠው ለራሱ እንኳ ያልቻለበት ሁኔታና ራሱን እያቃጠለ ያለበት ሁኔታ ነው ነው የምንለው። ይህን ሁኔታ ፈቶ ወደፊት ለመሄድ ሁሉም ኢትዮጵያዊ፣ ሁሉም ስቴክሆልደር፣ ሁሉም ባለድርሻ በጋራ ሊነጋገር የሚችልበት ሁኔታ መፈጠር አለበት ብለን ነው የምናስበው። ተቃዋሚዎች ከዚህ ከራሱ ከኢህአዴግ ትምህርት መውሰድ አለብን። እሱ ያደረገውን መልሶ ላለማድገም አግላይነት እንዲጠፋ፣ ወደ ውስጥ የማየት ስሜት እንዲቀረፍ ከፍተኛ ጥረት ማድረግ አለብን ብለን ነው የምናስበው። ከዚህ ሁሉ መጨረሻ ደግሞ አንድ ነገር ማሳሰብ የሚፈልገው ይሄንን ውጤታማ እንዲሆን ለማድረግ ኢትዮጵያ የአንድነት ኃይሎች በአስቸኳይ የመሰባሰብ ግዴታ አለብን። በትንንሽ ሰበቦች ምክንያት ሩቅ ሁነን ለየብቻ ተቀምጠን ብንቆይ ምናልባት ለእኛም ለታሪክም ለሀገርም ከፍተኛ ጸጸት ሊያስከትል የሚችል ሁኔታ ላይ እንደርሳለን ብለን እናስባለን። በሸንጎ በኩል ከኤምቲሲ እና ከወጣቶች እንቅስቃሴ ጋር የጀመርነውን በሰፊው ከሌሎችም ጋር ለመቀጠል ጥረት አለን። ሌሎች መሰባሰቦችን እናደንቃለን፣ ግን ሰፊና ሁሉን አቀፍ መሆን አለበት ነው በእኛ በኩል የምንለው። ይህን ሁሉ ካልኩ በኋላ የውጭ አደራዳሪዎችም ሆኑ የሀገር ቤት ድርድር እናደርጋለን የሚሉ የተለያዩ ክፍሎች የኢትዮጵያን ጉዳይ በኢትዮጵያ ውስጥ ብቻ መያዝ እንዳለባቸውና የባዕዳንን ኢንትረስት ግን ወደ ጎን መርታት ያስፈልጋቸው የኢትዮጵያና የኤርትራን ጉዳይ በተመለከተ በተለይ ያላለቁ አጀንዳዎች እንዳሉ ተገንዝበን በሚደረጉ ድርድሮች በመሳሰሉት ላይ በመሀል በመሰንቀር ሌላ ችግር ከምንፈጥር ወደ ጎን እንቶ ለወደፊት ለቋሚ መንግስት መፍትሄ ሰጭነት ወደ ጎን እንቶ እንላለን። ይህን የማነሳው በተለያዩ ክፍሎች ያሰብ ትግሉ መቀጠል አለበት፣ ተጠናክሮ መቀጠል አለበት። ይህ ሲሆን ብቻ ነው ያለው ስርዓትም ወደ የሚያስፈልገው ድርድር ሊመጣ የሚችለው። ከህዝባችን ትግል ጎን እንቁም። ከዛ ውጭ አማራጭ የለንም። ነፃነታችን ለማግኘት መታገል ነው ያለብን እና ሁሉም ህብረተሰብ በየቦታው ያለውን እንቅስቃሴ እንዲያግዝ ጥሪ አደርጋለሁ። ተቃዋሚዎች ወደ አንድ ቦታ እንዲሰባሰቡ ግፊ እንዲያደርግ ጥሪ አደርጋለሁ። በሸንጎ በኩል ህዝቡንም ትግል ለማጠናከር ለማገዝ ከሌሎችም ጋር ተባብሮ ለመሄድ ከፍተኛ ፍላጎትና ዝግጅት እንዳለ ላረጋግጥ እፈልጋለሁ። በጣም አመሰግናለሁ።
አይ መልካም። እኛም እንግዲህ ይህንን የወጣውን የሸንጎውን ራዕይ በሚመለከት ለእኛም ዛሬ ውይይት ለማቅረብ ያስፈልገብን ምክንያት በውስጡ ባለ 5 ገጽ ይመስለኛል ሰነዱ፣ ብዙ መንደርደሪያ ሀሳቦች አሉ። በሰለጠነና በሰከነ ሁኔታ ሰው ድርጅቶችም ሆኑ የአገር ጉዳይ ያገባናል የሚሉ ኢትዮጵያውያን ሀሳቡን ይዘው ለበጎ ነገር ለማምጣት መንደርደሪያ የሆነ ሀሳብ ሊሆን ይችላል በሚል ነው። የኢትዮጵያም ነጻ እድል እንግዲህ እንትን በጎ አቅጣጫ ይዞ ሄደ ከተባለ የውይይትና መግባባት የሚቻልበት መንገድ ይፈልግ ጥሩ ነው። ጦርነት ማንንም ሀገር አላሳደገም። እና እንግዲህ በዚሁ እንትን ላለን መቼም በአገራችን ያለው ሁኔታ በጣም አደገኛ ነው። የተፈራውና ተፈርቶ የነበረው እስከዛ ድረስ አደጋ ምስቅልቅል ያለ ሁኔታና ሌላም አስፈሪ የሆነ ገጽታው ከፊታችን ሊወድቅ ተቃርቧል። ያንን የመከላከል ኃላፊነት ኢትዮጵያ ነኝ የሚለው ወገን ድርጅት በመፍጠር በመደረጃጀት ክፍቶች ማሳደርና አገር ቤት ያለውንም ትግል በመርዳት በመደገፍ ወያኔ ወደ ከሚከተለው የጥፋት እንትን መንገድ እንዲታቀብ ለማድረግ ተጽዕኖ ለማሳደር የሚያስችል ኃይል ማሰባሰቡ ጥሩ ነው እንላለን። እንግዲህ በዚህ እንሰማበታለን። አቶ አክሉ በሌላ ጊዜ አስፈላጊ የሆኑ ውይይቶች ካሉን በሌላ ቴሌፎን በሌላ ጊዜ እንገናኛለን። ለዛሬውም ለሰጡን ማብራሪያ በአድማጮች በዝግጅትና በራሴ ስም እያመሰገንኩ በዚሁ እንሰናበታለን።
አቶ ተኮላ በጣም እግዜር ይስጥልን። ከአሁን በፊትም እድል ሰጥተህና ሀሳባችን እንድናጋራ አድርገሃል። ለአንተም ለአድማጮችም በድጋሚ ያለኝን አክብሮት ለመግለጽ እፈልጋለሁ። እግዜር ይስጥልን። አመሰግናለሁ።
እሺ፣ ጤና ይስጥልኝ።
ደህና ሁኑልኝ።
አድማጮቻችን፣ የእርዳታና የድጋፍ ማሰባሰቢያ ጥሪ። የተከበራችሁ ውድ ኢትዮጵያውያን፣ የዓለም አቀፍ ሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌ የሻው በአካል የሚገኙበት ለወገን እርዳታና የአማራ ድምፅ ራዲዮን ለማጠናከር የሚውል የገንዘብ እርዳታ ማሰባሰቢያና ሞረሽ ወገኔ ያሳተመው ምጽአተ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል። በዕለቱ በወቅታዊው የሀገራችን ጉዳይ ላይ ከክብር እንግዳችን ከአቶ ተክሌ የሻውና ከወገን ጋር በምንመካከርበት መድረክና በሌሎች ዝግጅቶቻችን ላይ እንድትገኙልን በአክብሮት ጋብዘናቸዋል። የስብሰባው መርሃ ግብሮች ከ13 ሰዓት እስከ 14:15 የምሳ መስተንግዶ ጊዜ ይሆናል። ልክ 18 ሰዓት ሲሆን የሞረሽ ወገኔ በስዊድን ሰብሳቢ የሆኑት ወይዘሮ ዘውዲቱ የማነ ታዳሚውን እንኳን ደህና መጣችሁ በማለት የዕለቱን የክብር እንግዳና የስብሰባውን መርሃ ግብሮች በማስተዋወቅ መድረኩን ይከፍታሉ። ከ15 ሰዓት እስከ 17 ሰዓት አቶ ተክሌ የሻው የዓለም አቀፍ ሞረሽ ወገኔ ሊቀመንበር ንግግር ያደርጋሉ። ከንግግራቸው በኋላ የውይይት ጥያቄና መልስ ጊዜ ይኖራል። ከ17 ሰዓት እስከ 18 ሰዓት ሞረሽ ወገኔ ያሳተመው ምጽአተ አማራ የመጽሐፍ ምረቃ ይከናወናል። ከ18 ሰዓት እስከ 22 ሰዓት ሐሳብ የመለዋወጫና የመዝናኛ ምሽት ይሆናል። ቀን የፊታችን እሁድ ኖቬምበር 5 ሰዓት ከ13 ሰዓት እስከ 22 ሰዓት ቦታ የምስ ቬገን 28 ኦሽታ ፎልኬትሁስ ነው። ከአክብሮት ሰላምታ ጋር ደግመዋለሁ። ይህንን ቀን የፊታችን እሁድ ኖቬምበር 5 ሰዓት ከ13 ሰዓት እስከ 22 ሰዓት ቦታ የምስ ቬገን 28 ኦሽታ ፎልኬትሁስ ነው። ከአክብሮት ጋር ከሰላምታ ጋር ሞረሽ ወገኔ ስዊድን። I'm not
Come on, 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 come on ገበሬው የተበሬው ኩሩ ወታ ሰፋሪ ስተከሩ ትራፍ ተተተተተተፈረቀው በጠበንጃ ፍስቱም ያልፈው እስካና እንደ ነው የሮቀው አብያ ነው የማስጨንቀው ትራፍ ትራፍ ትራፍ
አርማጆቻችን ወደ ሁለተኛው ቃለ መጠይቅ እናመራለን ብለን ያሰብነው እንትናችን የፕሮግራም ለጊዜው አልተሳካም። የቴሌፎን መስመር አልተሰራልንም እስካሁን ድረስ እየተከታተልን ነው የደወል ልክ እንደያገኘናቸው ይገባሉ። እስከዚያው በሌላ ፕሮግራም እንተካለን ያሉን ሰዓቶች ፕሮግራሙን እንግዲህ ተከታተሉ።
በተስፋ መቁረጥ ኦነግ ሲጋለጥ ከ50 ዓመት በላይ ኢትዮጵያን ለመሰባበር ታጥቆ የተነሳው የኦሮሞ ነጻ አውጪ ግንባር ኦነግ ነኝ የሚለው አሸባሪና ቅጥረኛ ቡድን ሲዳክርበት ከነበረው አሮንቃ ውስጥ ሆኖ አሁን ተስፋ በቆረጠ መልኩ አቋሙን በይፋ ቁልጭ አድርጎ በአደባባይ አውጥቷል። ይህ ቀደም ሲል በሶማሌና በአረቦቹ እርዳታ ኢትዮጵያን ለመሰባበር ጫካ ገብቶ ሳይሳካለት ቀርቶ በየአገሩ ተበታትኖ የነበረ ቡድን ከዛሬ 25 ዓመት በፊት በወያኔ ጥላ ስር ተሰባስቦ የወደቀ ዓላማውን ከቤተ መንግሥት ተግባራዊ ለማድረግ ሲል ኢትዮጵያን ለመፈራረስ በሚያስችለው ቻርተር አውጭነት ተሳትፎ እንደነበርና በሽግግርም ስም የሥልጣኑ ተቋዳሽ እንደነበረ የሚታወቅ ነው። ሌባ ሲሰርቅ ይስማማል ሲካፈል ይጣላል እንደሚባለው ከሽግግሩ በኋላ በቅርምቱ ድርሻ ላይ በተነሳ ለመግባባት ከወያኔ ጋር ተጣልቶ አገር ጥሎ ወደ መጣበት የውጭ አገር ጓዳ እንደገባ የሚታወቅ ነው። ከጥቂት ዓመታት ወዲህ በወያኔና በሻቢያ መካከል በተፈጠረው የጥቅም ግጭት ከአስመራ ከተማ ቢሮ ከፍቶ የመንቀሳቀስ ዕድል አግኝቶ የተበታተነ ኃይሉን ለማሰባሰብና የዘረኛ መርዙን መርጨት ከጀመረ ውሎ አድሯል። ይህን የመሰለውን አገር አጥፊና የውጭ ቅጥረኛ ቡድን የሚረዱት የኢትዮጵያን አንድነትና ሰላም የማይሹ ታሪካዊ ጠላቶቻና በወረራና በዘረፋ የተካኑት የውጭ አገሮች ጭምር ናቸው። በጣም የሚያሳዝነው በኢትዮጵያ መሬት ተወልዶ አድጎና ተምሮ ለቁም ነገር የበቃው ዜጋ ለዚህ አደገኛ ቡድን ጆሮውን መስጠቱና ለራሱም የሚተርፈውን የጥፋት ነጋሪት አዋጅ በትዕግሥት ማዳመጡ ነው። በሌላም በኩል አንዳንድ ለኢትዮጵያ ሕዝብ እንታገላለን የሚሉ ቡድኖች ለምሳሌም እንደ ግንቦት ሰባት አይነቶቹ ከዚህ ዘረኛ የኦነግ ቡድን ጋር እጅ ለእጅ ተያይዘው የጠላቴ ጠላት ወዳጄ ነው፣ ወይም ወያኔ ለመጣል ከጻሃይ በታች ካለ ጋር እንስማማለን በሚል ጮርቃ ስልት ኮነግና ከመሳሰሉት ጸረ ኢትዮጵያውያን ኃይሎች ጋራ ተሰልፎ ማየቱ ብዙዎችን ያሳሰበ ቢሆንም አሁን የቆመበትን ዓላማ ከጥያቄ ውስጥ ያስገባዋል። ካሁን በኋላ ያምታቱ የሚጓዙበት ሰዓት አይደለም። ኮሰኝ ሰዓት ላይ ደርሰናል። ጠላታችንን አውቀናል። በአገር ቤት ወያኔን ደጋፊዎቹ ወያኔና ደጋፊዎቹ በውጭ ደግሞ ኦነግና የኦነግ ደጋፊዎች ናቸው። በአገር ቤት በተቀጣጠለው ህዝባዊ ትግል የኦሮሞና የአማራው ማህበረሰብ ለጋራ መብቱ ተቀራርቦ ሲታገል ያስበረገጋቸው የኦነግ መሪዎች ህዝቡን ለምን ተቀራረበ? ኢትዮጵያን የመበታተን ተልኳችንን አከሸፈብን በሚል ቁጭት ሰሞኑን በእንግሊዝ አገር ዋና ከተማ ለንደን ውስጥ ተሰብስበው በተናገሩት ይፋ አድርገውታል። ያም ዓላማቸው ኢትዮጵያን መበታተን እንደሆነ ደጋግሞ ሳይፈሩና ሳያፍሩ አረጋግጠዋል። የጥላቻ ዶሮ የሆነውና የሱም አውታንቲ የሆነው ጆዋር መሐመድ የተባለው ተላላኪ የተናገሩትን በብዙሃን የዜና ማሰራጫዎች ያልሰማ ቢኖር ጥቂቱ ነው። መሰማትም ያለበት ነው። ወያኔ ሳይቀር በአገር ቤት ህዝቡን በሸምቀቀው ውስጥ ለማስገባትና ከተሳተፈበት ትግል እንዲርቅ ለማድረግ ቅስቀሳ አካሄዶበታል። እኔ ከሄድኩ የሚጠብቃችሁ ይህ ነው ብሎም ለማስደንበር ተጠቅሞበታል። በሌላ መልኩ ሲያዩት የኦነግን ስብሰባ ወያኔ ስፖንሰር ያደረገው ይመስላል። ታዲያ ኦነግን የትግል አጋሬ ነው የሚለው ግንቦት ሰባት ምን ዋጠው? አሁንም ተቃቅፈው ይሄዳል? በኦነግም ሆነ በሌሎቹ የነጻ አውጪ ነን ብለው ከጎኑ በተሰለፉት ቡድኖች ላይ ያለውን አቋሙን ግልጽ ማድረግ ይጠበቅበታል። ያንን ካላደረገ በገንዘብና በሐሳብ የሚረዳው ኢትዮጵያዊ ጉዳዩን በጥሞና መመርመርና አቋም መውሰድ ይገባዋል። በኦሮሞ ማህበረሰብ ስም የሚነግዱ ብዙ ድርጅቶች እንዳሉ አይካድም። በሌላውም ማህበረሰብ ስም እንዲሁ ዓላማቸው አንድ ሲሆን የሚለያቸው ዓላማቸውን ለመተግበር በሚሄዱበት ስልት ነው። ይህ ያልገባው የወህ ኢትዮጵያዊ በፊት ለፊት የገባውን ሌባ ወያኔን እየተቃወመ በጓዳ በር ልግባ የሚለውን ሌባ እንደ ቤተሰብ አይቶ አጅቦ መሄድ አይኖርበትም። ሌባ ሌባ ነው ብሎ ለንብረቱ ዘብ መቆም ይኖርበታል። በዚህም ሆነ በዚያ ኢትዮጵያን እንደ አንድ አገር ኢትዮጵያውያንን እንደ አንድ ሕዝብ የማያይ ቡድንም ሆነ ግለሰብ መልካም አቋም አለው ብሎ መገመትና በዚያ ላይ ያለ ልዩነት የዲሞክራሲና የእኩልነት መብት አድርጎ መቀበል ጅልነት ነው። ሰው በአገሩና በማንነቱ ላይ አይደራደርም። ይህ አገር የማዳን ትግልና ኃላፊነት የአንድ ማኅበረሰብ ብቻ ሳይሆን ከጠባብነትና ከትንሽነት ይልቅ ትልቅነትና ከክልል እስረኛነት ይልቅ የሰፊ አገር ባለቤትነትን የሚሻ እንደ አውሬ ሳይሆን እንደ ጤነኛ ሰው የሚያስብ ሁሉ የሚሳተፍበት ትግል መሆን ይኖርበታል። ከአገር ወጥቶ መንደር ውስጥ መሰግሰግ የድህነትና የአውሬ ኑሮ ናፋቂ መሆን ነው። አገር ሲባል መግለጫው ሰንደቅ ዓላማው ነው። ማንኛውም አገር የሚኖረው ሰንደቅ ዓላማ አንድ ብቻ ነው። ሌላ በአንዲራ ማውለብለብ ማለት የተለየሁ ነኝ ማለት ነው። የተለየሁ አገር ዜጋ ነኝ ብሎ የተሰለፈን ቡድን ማጀብ ራሱ የተለየህ ነህ ብሎ ማጽደቅና መቀበል ማለት ነው። ኦሮሞ ኢትዮጵያዊ ነው ካልን የኢትዮጵያን ሰንደቅ ዓላማ ልንነፍገው አይገባም። የነውጠኞችን ባንዲራ ተሸክሞ የሚኖግደውን የዋህ ከጥፋት ጎዳና እንዲወጣ መምከር እንጂ በርታ እያሉ ከጎኑ ሊሰለፉለት አይገባም። የተለያዩ ቋንቋዎች፣ ባህሎችና እምነቶች መኖር የሌላ አገር ዜጋ አያደርግም። እንደ ኢትዮጵያ ባለብዙ ቋንቋና ባህል እንዲሁም ሃይማኖት ባለቤት የሆኑ አገሮች ብዙ ናቸው። እነዚያ ግን በዛው ተዋረድ ተለያይተው እርስ በርስ ሲጋጩ አይታይም። በልዩነት አንድነት በመከባበር መተባበርን መርጠው የእድገትና የሥልጣኔ ባለቤቶች ለመሆን በቅተዋል። የሆነ ግንና የመሰሎቹን የዘር ትግል የሚያራምዱትን ቡድኖች ራሱ የራሳቸው ቋንቋ ተናጋሪ ሆነው በስሙ የሚነግዱበት ማህበረሰብ ሊታገላቸው ይገባል። አይሳካላቸውም እንጂ ቢሳካላቸው መልሰው የሚቀጠቅጡት መሆኑን ካሁኑ መገንዘብ አለበት። ብዙ የኦሮሞ ተወላጅ በኢትዮጵያዊነቱ የሚያምንና ለኢትዮጵያ አገሩም የደም ዋጋ የከፈለ ለመክፈልም ዝግጁ የሆነ ነው። በስሙ ስልጣን ይዘው መቀመቅ ሊከቱት የተነሱትን በየአገሩ ተበታትነው በስሙ የሚነግዱትን ተዋርደው ሊያዋርዱት የሚቀበዘብዙትን ቅጥረኞች ወግዱ ሊላቸው ይገባል። በሰሞኑ የለንደኑ ስብሰባ የኦነግን ዓላማ የተገነዘቡት የኦሮሞ ልጆች በቁጣ ተነስተው ድምጻቸውን በማሰማት ላይ ናቸው። ኢትዮጵያዊነታቸውን አስመስክረዋል። ሌላውም እንደዚሁ የዝምታንና የፍርሃትን አጥር አፍርሶ ኢትዮጵያዊ ነኝ አትወክሉኝም ብሎ ሊያሳፍራቸው ይገባል። አሁን ጊዜው የመኖር ወይም ያለመኖር ነው። በኦነግና በመሰሎቹ በወያኔና በአጃቢዎቹ የዘረኞች ካምፕ ውስጥ የሚከናወነው እንደባ በተባበረ ኢትዮጵያውያን ክንድ መሰበር አለበት። እነሱን ማስወገድ ማለት ኢትዮጵያን ከመብታተን ራስን ከልቂትና ከሽብር ማዳን ሁሉንም የሚያገለግልና የሚያረካ እንጂ ልዩ ነኝ ከሚልና ሊያጠፋ ከመጣ ጠላት ጋር አይደለም። ስለሆነም ኢትዮጵያዊ ነኝ የሚል ድርጅትም ሆነ ስብስብ ከኦነግና ከመሳሰሉት ጋር መደራደሩን ማቆም አለበት። ግንኙነት በግልጽ ያጥፊና የጠፊ እየሆነ መጥቷል ወይም ለይቷል። ራስንና አገርን ካደጋ ለማዳን ከሚሹት ጋር ውይይት ማድረግ እንጂ በስም ከሚለዩ ከጥፋት ኃይሎች ጋር መደራደር አይገባም። ትልቅ ስህተት ነው። ምርጫው ከዝንጀሮ ቆንጆ ነው። ትግሉ የወያኔ ስርዓት በኦነግ ወይም በተመሳሳይ ስርዓት ለመተካት አይደለም፣ መሆንም የለበትም። የዘረኞችን ስርዓትና ዓላማ የሚደመስስ ዳግም አምባገነኖች የሚፈልቁበትን ምንጭ የሚያደርቅ መሆን አለበት። መጃጃል ይብቃ። የአንድነት ኃይሉ በዚሁ ወሳኝ ወቅት መሰባሰብ አለበት። ኢትዮጵያ በነጻነት ለዘላለም ትኑር። ከአገሬ አዲስ
ማስተዋቂያ። አዲሱ አብይ መጽሐፍ ምጽአት አማራ ተገርሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ በሞረሾ ግን አማራ ድርጅት ተዘጋጀ። እያንዳንዱ ኢትዮጵያዊ አማራ ሊኖረው የሚገባው አብይ መጽሐፍ በሽያጭ ላይ ዋለ። ምጽአት አማራ ተገርሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ የመጽሐፍ ባለ 657 ገጾች ነው። በዘጠኝ ምዕራፎች ተከፋፍሏል። እነርሱም አንደኛ የኢትዮጵያና ኢትዮጵያውያን መከፋፈል ኦርቶዶክስ ተዋህዶ ሃይማኖት ተከታውና አማራው የከፍሉት ዋጋ፣ ሁለተኛ የኢትዮጵያነትን ሳይ የአማራው አንድነትና የጽራ አንድነት ትግል ውጤት፣ ሶስተኛ ቀዳማዊ ኃይለ ሥላሴ የፍጹማዊ ዘውዳ ያገዛዝ የአንድነት ግንባታ ሂደት ድምድምና የኢትዮጵያ ዳግም ብተና ጽንስ፣ አራተኛ የለውጥ ፈላጊው ትውልድ የኃይል አሰላለፍ፣ አምስተኛ ዘረኛው የትግራይ ወያኔ ከ1972 ዓ.ም እስከ 2007 ድረስ በአማራው ነገር ላይ ያደረሰው የዘር ማጥፋትና የዘር ማጥፋት ወንጀል፣ ስድስተኛ ስለ አማራና ስለ ኢትዮጵያዊነት ምሁራን ምን ይላሉ፣ ሰባተኛ የመላው አማራ ህዝብ ድርጅት መአህድ አማራው ላይ የደረሰውን ሰቆቃ የወለደው ነፍስ አድን ድርጅት፣ ስምንተኛ ሞረሾ ገን የአማራ ድርጅት የአስራት ዘር ፍሬ፣ ዘጠነኛ ከሞረሾ ገን የአማራ ድርጅት መግለጫዎች በክፍል የሚሉ ናቸው። የመጽሐፉ አቀራረብ ከዚህ በፊት በተለምዶ በገባ ላይ ከሚውሉት ለየት ያለ ነው። በውስጥም ይዘቱም ከዚህ በፊት ለማባዮች ቀርበው የማያውቁ ጥሬ መረጃዎች፣ ታሪካዊ ትንታኔና ዋቢ መጽሐፍ ተካተዋል። የቀረቡት መረጃዎች በሰንጠረዦች በፎቶግራፎችና በልዩ ልዩ ካርታዎች አባሪነት የተብራሩ ናቸው። ይህን መጽሐፍ በመግዛትና በማንበብ ስለ አገሮ ስለ ኢትዮጵያ ታሪክ ተጨማሪ እውቀት ያገኙበታል። በተለይም አማራው የኢትዮጵያን እና የኢትዮጵያዊነትን ህልውና ለማስቀጠል ስለከፈለው እና አሁንም ስለሚከፍለው መስዋዕትነት ለመረዳት ያስችለውታል። መጽሐፉ እንዴት እና ከየት መግዛት እንደሚቻል መጽሐፉ ማክሰኞ ጥቅምት 2 ቀን 2009 ዓ.ም ጀምሮ በገበያ ላይ ውሏል። አንደኛ የሚሸጥበት ስፍራ በዋሽንግተን ዲሲ እና አካባቢው ለምኖሩ በእናት ኢትዮጵያ ገበያ ዲሲ፣ በአስኒ ገበያ ቨርጂኒያ፣ በናዝሬት ባልትና ቨርጂኒያ፣ በንጦጦ ገበያ ዲሲ እና በሌሎችም ኢትዮጵያን መደብሮች ያገኙታል። ሁለተኛ በመላው ዓለም ላሉት የሞረሾ ግን የአማራ ድርጅት ኮሚቴዎች በቅርብ ቀናት ስለሚሰራጭ በየአካባቢው ካሉት የድርጅታችን አካሎች ተጠሪዎች መግዛት ይቻላል። ሶስተኛ በፖስታ ቤትና በሌሎችም መንገዶች የሚሰራጭበትን መንገዶች በቅርቡ እናሳውቃለን። ሞረሾ ግን የአማራ ድርጅት
ላይ ኢትዮጵያ ሀገሬ ፍራት ሰማኛል ካንቺ በፍቅር
አርማጮቻችን በቴሌፎን ነውን ለነገራን የፈለግነው ኢትዮጵያ ውስጥ ነበር ለማንኛውም በቀጣ አልተቻለም ከይቅርታ ጋር እንግዲህ በሚቀጥለው ሳምንት ካመቸን እንመለስበታለን በጉዳው ላይ ያሁን የዘመኑን ያሁን የሰሞኑን ይቅርታ ሁኔታዎችን የሚመለከት ነበር ውይይትም እናደርገው ኢትዮጵያ ውስጥ የቴሌፎን ግንኙነቶች ማይታሰቡ ናቸው ለማንኛውም የዛሬውን ሙከራችን አልተሳካም በሚቀጥለው ሳምንት ሞክራለን ወይም ቀርተን መልእክቱን ለማሰማት ሞክራለን እስከዚያው አንድ እህታችን ለጀዋር መሐመድ መልእክት ብላ ያሰማችሁ መልእክት እንድታዳምጡ እንገብዛችኋለን
እኔ ቆይ ዛሬ አስተላልፈዋለሁ ይሄን ነገር ይያልኩኝ በጣም ወደኋላ እየተንከራፈኩ ነው ያደሁት እኔ ሰው አልነቅም ዛሬ ባጋጣሚ ዮኒማኛ የተናገረው ነገር በጣም አስደሰተኝ በጣም አስደሰተኝ ውጪ ያላችሁ ህብረተሰብ ነው ኢትዮጵያን እየነጣጣላችሁ ያላችሁ ስንት አይነ ባንዲራ ነው ይዛችሁ የምትዞሩት ስንት አይነት ባንዲራ እናንተ ናችሁ እኮ ውጭ አላችሁ እየከፋፋላችሁ ነው ያላችሁ። ኢትዮጵያ ማያዱ ተብረተሰብ አንድ ናቸው። የውጮቹ እኮ ናችሁ ያባላችሁ ያላችሁ በብዛት። ነጻ መውጣት እኮ አልቻልንም። አነ ጁዋር መሐመድ ረቲ ጋፊ ነንቀባ ጁዋር መሐመድ ሳኒከ ኤሳ ታሎተ ከኤሳ ጅማሞ አርሲሞ ወለቀሞ ኢሊባቦርሞ ኤሳ ታሎተ ከ ሳኒከ የት ነው ትውልድ አገር የት ነው ኢትዮጵያዊ ነህ አንተ? እኛ እኮ ወለዬ እኮ የማያመጣብን ጣጣ የለም። ንገር አይደለ በእናተ ወለዬ ነው ባባተ ይመናዊ አረብ ነህ። ስለ ኢትዮጵያ አይመለከተም። የሼክ መሐመድ ልጅ ነህ። በቃ እመነኝ የሼክ መሐመድ ልጅ ነህ። ንገር ራስህን ቀጅረህ ከወያኔ ጋር ምላስህ ከኛ ጋር ነው ስራ ከወያኔ ጋር ነው። ለምን ታሪካቸውን ተደብቀባቸዋል? የኦሮሞ ልጆች ለምንድን ነው ታሪካቸውን የምትደብቀው? አንተ እኮ ኢትዮጵያን አትወክልም፣ ኦሮሞንም አትወክልም። ኢትዮጵያን የሚወክሏት ብርቅዬ ልጆች አሏት። ኦሮሚያን የሚወክሉ እነ ነጋሶ ዲጋጋ፣ እነ ዶክተር መራራ ጉዲና፣ እነ በቀለ ገርባ፣ እነ ታደሰ ብሩ። አንተ እመነኝ እመነኝ፣ አንተ የአረብ ዲቃላ ሳምቻ ነው ስትርህል ከሞያሌ የሚኖሩ ኢትዮጵያኖች እስከ ሀረር ድረስ ጠይቃለሁ። ትውልድ የት እኛ አናቀውም ነው ያሉት። በእርግጥ ሙያሌ ላይ የሚኖሩት የሆነ ጋባሮች ማአት ነግረውናል። ሚስት ኬንያዊ ነች። ሙያሌ ጠረብ ኦሮሚያንም መናገር ትችላለች፣ ቋንቋ ኬንያዊንም መናገር ትችላለች። ማን ነው የምሻወዱት? በማን ነው ንግድ የምነግደው? አሁን እኮ የኦሮሞ ሚዲያ በወያኔ ተይዟል። እንደገና ደግሞ አንተ ምላስ ከኛ ጋር ነው ከኦሮሞ ኦሮሞ እያልክ እያጃጃልክ ልክ ራሱን ቀይሮ ልጁን ቀይሮ መጣ ሼክ መሐመድ አላሙዲ ማለት ነው። ከየት ነው ያመጣው ባንዲራውን? የኦሮሞ ባንዲራ ማለት ከየት ነው ያመጣው? ዛፉ የአባ ጅፋር ዛፍ ናት። ዛፍና ባንዲራ ይለያያል። ዛፉ ባህል ነው፣ ባንዲራ ሌላ ነው። ባህልና ባንዲራ ይለያል፣ አገርና ባንዲራ ይለያል። ከየት ነው ያመጣኸው? ሌላ ካሊፎርኒያ ላይ የአንድ ሴት እናት የሆነችውና የአንድ ወንድ ልጅ እናት የሆነችው ትግሬ ነሽ? እመኝኝ አንቺ ትግሬ ነሽ። ካሊፎርኒያ ላይ ነው ያለሽው። ውድ የኦሮሞ ልጆች፣ ውድ የኦሮሞ ልጆች ታያለሽ ሁሌ። ስንት ናቸው የኦሮሞ ልጆች? ልሸጫቸው እየሸጫቸው እኮ ነው። ስንት ስንት ነው እየሸጫቸው ያለሽው? በስንት ነው እየሸጫቸው ያለሽው? ዜጎቻችንን የአብርሃም በግ እኮ ናቸው። ወያኔ ያታለላቸው አንቶ ደግሞ አንቺ ታታልላቸዋለሽ። አንቺ ትግሬ እዛ ቁጭ ብለሽ በጣም እኮ ነው የሚከብደው። ውድ የኦሮሞ ልጆች ባንዲራችን፣ ባንዲራችን ልከፋፍል ልክ እንደ ወያኔ እኮ እየከፋፈልሽ ነው። ትግሬ ነሽ እመኝኝ አንቺ ማርያምን ትግሬ ነሽ አንቺ እመኝኝ እመኝኝ። ህዝብ አታስበይ አትከፋፍል። አሁን ለታ ሶስት ቀን አልሞላም የኢትዮጵያ ባንዲራ አልተቀላቀለበትም፣ የኦሮሞ ባንዲራ ብቻ ነው። ትግሬ ነሽ አንቺ ቅማላማ ትግሬ ጌጊ ኪያ ጌጊ ኪያ ቤትሽ ጌጊ ኪያ እየወጣሽ ከነመላጣሽ ራሱ አሁን ራሱ ተትለፈልፊ ነበረ። ጁዋር ያለሽን እኮ ጁዋር መሐመድ ያለሽን እኮ ተተገብሪለታለሽ። ጠጉርሽን ተራቂ ሲልሽ ትላጫለሽ፣ ጌጥሽን ተራቂ ሲልሽ ትላጫለሽ። አንቺ የኦሮሞ ህዝብ አይደለሽም። ኦሮሞ ላንጉዌጅ በይቴ አፋን ኦሮሞ ይፋራል ደደበርሲ ዱባቅ አፋን ኦሮሞ ወጣል ማሪፍ አፋን አማሪፍ አንጁበታ የኔ ትግሬ ማን ነው የምታታለልኝ? እንጂ በጣም ሀርድ እኮ ነው። መጀመሪያ እኛ ማጋለጥ ያለብን ነጋዴዎቹን፣ ከላይ ከበላይ ያሉትን ነጋዴዎች ነው ማውደም ያለብን። ወያኔን ብቻ ሳይሆን ውጭ ያላችሁ ሸርዳጅ ሌቦች መጀመሪያ ከእናንተ መጀመር አለበት። በቃ ጌታ ምስክሬን፣ በጣም ነጋዴዎች ካላችሁ ቢዝነስ በሰው ነፍስ ስጋ የምነገዱ ጁዋር መሐመድ እናት ካሚሴ ወለየ ነች። ወለየ የማያመጣብን ጣጣ የለም። አንተን አመጣች መጀመሪያ ሼክ መሐመድ አላሙዲን አመጣች አንተን ድጋሚ ደግሞ ሌላ የኛ ጣጣ ጣጣ አይደለም የኛ የኛ በባርነት ቀንበር አሁንም በባርነት ቀንበር ውስጥ ነው ያለችው ኦሮሚያ ሚዲያውን ተቆጣጥረህ ይዘህ እተ ኃይለ ማርያም ደሳለኝ እንደወጥቶ አዲሱ ምናምን ያልክ ተዘግብልኛል ታጠንቀቁ በደንብ ስሩ ያልካቸው እኮ ነው ስማ እጅ አለ በቂሊንጦ እስረኞች ላይ 3000 እስረኞች ዜጎች ላይ እጅ አለበት እመነኝ እመነኝ አንተ አለብላቢ ውሻ እመነኝ አለበት እጅክ ወገኖቻችን ላይ እጅ አለበት ጆሃር መሐመድ ሚዲያውን ተቆጣጥረሃል አንተ እጅ ታሪካቸው ማን ነው ሚኒሊክ የማን ነው ኦሮሞ አይደለ እንዴ ኃይለ ሥላሴ ማን ነው ኦሮሞ አይደለ እንዴ ለምን ስትራቸውን ትደብቃለህ ለምንድነው የምትደብቀው ስትራቸውን ለምንድነው ታሪካቸው የምትደብቀው ለምንድነው እና ዶክተር መራራ ጉዲና ማናችሁ እናንተ አንተ ራስህ እኮ ህዝብን ትቸረህ እኮ ፕሮፌሰርን ተነጠቅኩ ያልከ መታወራ እኮ ነው ፕሮፌሰር እኮ ከማን ጋር ነው የምትካሰሰው ካንተ በላይ እኮ የለም ያንተ የበታች የግር ህጣቢ እኮ ነው ያለው ኢትዮጵያው ፕሮፌሰርን ተነጠቅኩ እኮ የአሜሪካ መንግስት እኮ ይስቀባችኋል ውጭ አላችሁ ተከፋፋላችሁ በባንዲራ እየከፋፋላችሁ ነው ያላችሁ ማለት ነው እንዴ የኦሮሞን እንደገና ቀበለ ባርነት ቀንበር ውስጥ መከተት ማለት ምን ማለት ነው የከታችኋቸዋል እኮ ለጆሃር መሐመድ ሁሉን ነገር አስረከባችሁ ኢሳት ላይ ሁሉ ይጠቀባል ሸንት አክቲቪቲ እስራኤል ላይ እነ ዮሴፍ አጥና መከራቸውን የሚከሳከሱት እውነተኛ እነ ዮኒ ማኛ የሚከሳከሱት ንገራችሁ እውነተኛ ገና እኛ ነን የእናንተን እንትን ጉድ የምናወጣላችሁ እመለኝ ጆሃር መሐመድ በጌቲክ የምትባዩ ካሊፎርኒያ ያለሽው ትግሬ ነሽ ትግሬ ቀማላማ ነፍሰ
አድማጮቻችን የርዳታና የድጋፍ ማሰባሰቢያ ጥሪ የተከበራችሁ ኢትዮጵያውያን ያለም አቀፍ ሞረሽ ወገነ ያማራ ድርጅት ሊቀመንበር አቶ ተክሌ የሻው በአካል የሚገኙበት ለወገን እርዳታና ያማራ ድምጽ ራዲዮን ለማጠናከር የሚውል የገንዘብ እርዳታ ማሰባሰቢያና ሞረሽ ወገነ ያሳተመው መጽሐፈ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል በእለቱ በወቅታዊው የሀገራችን ጉዳይ ላይ ከክብር እንግዳችን ካቶ ተክሌ የሻውና ከወገን ጋራ በምንመካከርበት መድረክና በሌሎች ዝግጅቶቻችን ላይ እንድትገኙልን በአክብሮት ጋብዘናችኋል። የስብሰባው መርሃ ግብሮች ከ13 ሰዓት እስከ 14:45 የምሳ መስተንግዶ ጊዜ ይሆናል። ልክ 15 ሰዓት ሲሆን የሞሮሽ ወገኔ በስዊድን ሰብሳቢ የሆኑት በወይዘሮ ዘውዲቱ የማነ ታዳሚውን እንኳን ደህና መጣችሁ በማለት የዕለቱን የክብር እንግዳና የስብሰባውን መርሃ ግብሮች በማስተዋወቅ መድረኩን ይከፍታሉ። ከ15 እስከ 17 ሰዓት አቶ ተክለየሻው የዓለም አቀፍ ሞረሽ ወገኔ ሊቀመንበር ንግግር ያደርጋሉ። ከንግግራቸው በኋላ የውይይት የጥያቄና መልስ ጊዜ ይኖራል። ከ17 ሰዓት እስከ 18 ሰዓት ሞረሽ ወገኔ ያሳተመው መጽሐፈ አማራ የመጽሐፍ ምረቃ ይከናወናል። ከ18 ሰዓት እስከ 22 ሰዓት ሐሳብ የመለዋወጫና የመዝናኛ ምሽት ይሆናል። ቀን የፊታችን እሁድ ኖቬምበር 5 ሰዓት ከ13 ሰዓት እስከ 22 ሰዓት ቦታ የምስ ቬገን 28 ኦሽታ ፎልኬቱስ ነው። ቀን የፊታችን እሁድ ኖቬምበር 5 ሰዓት ከ13 ሰዓት እስከ 22 ሰዓት የምስ ቬገን 28 ኦሽታ ፎልኬቱስ ነው። ለአክብሮት ከሰላምታ ጋራ ሞረሽ ወገኔ ስዊድን።
አማራ ሆይ፣ አምሃራ የሚለው መጠሪያ ነጻ ህዝብ የሚለውን ትርጉም ይሰጣል። ለዘመናት ነጻ የኖርክ መሆንህንም ይገልጻል። ላለፉት 1000 ዓመታት አካባቢ አማራ በተለያዩ የመንግስታት ሥርዓቶች ውስጥ ቢተዳደርም የኢትዮጵያን መንግስታዊ ሥርዓትና የውስጥ ነጻነቱን ጠብቆ ኖሯል። ኢትዮጵያን ለመበታተን እቅድ የነበራቸው ሁሉ በተለያዩ አጋጣሚዎች የጥቃታቸው ኢላማ ያደረጉት አንተን አማራን ነበር። በተለይ የጣሊያኑ ሞሶሊኒና የዛሬዎቹ ወያኔዎች በታሪክህ ላይ የሚጠቀሱ ናቸው። ሞሶሊኒ እቅዱ የአማራ መኳንንትን አጥፍቶ የአገሪቱ ባለቤት መሆን የነበረ ሲሆን፣ አንተ ድሃው አማራ ሰጥ ለጥ ብለህ እስከ ተገዛህለት ድረስ እንደ ዘር ሊያጠፋህ ፍላጎት አልነበረውም። የዛሬዎቹ ወያኔዎች ግን መብቴ ይከበር ብለህ ጥያቄ በማንሳትህ የአገር ውስጥ ሰላምን ለመጠበቅ በሚል ሰበብ የዘር ማጥፋት አዋጅ አውጀውብሃል። ስለዚህም በጎንደርና በጎጃም እየተጨፈጨፍ ትገኛለህ። አንተ አማራው ላይ የታወጀው ዘመቻ ይህ ብቻ አይደለም። በወልቃይት ጠገዴ፣ በራያ ቆቦና ኮረም ማንነትህን በግዴታ ቀይር፣ አለበለዚያ መሬቱን ለቀህ ውጣ ተብለህ ጦርነት ተከፍቶብሃል። በአዲስ አበባ ከተማ በልማት ስም ቤትህ በቡልዶዘር እየታረሰ፣ ቦታህ ለባለ ጊዜዎቹ ፎቅ መስሪያ በስጦታ እየተርከፈከህ ይገኛል። የተረፍከው ደግሞ በድህነት ማቀህ አገርህን ለቀህ የአረብ ገረድና በግ ጠባቂ እንድትሆን ተወስኖብሃል። አማራ ሆይ፣ ይህ ሁሉ እየተፈጸመብህ ለመሆኑ ነጻ ሕዝብ ነኝ ብለህ ታስባለህን? በወያኔዎች በፖሊሲ ደረጃ የተቀናበረ ሥራ ነጻነትህ ከተገፈፈ ዓመታት ተቆጠሩ። ሕልውናህ ቅንቅን በላው። መኩሪያህ የሆነው የአባቶችህ ታሪክና መንፈሳዊ ቅርስ ረከሰ። እንደ ሰው በነጻነት ገብተህ መውጣትህ ተገደበ። አያት ቅድመ አያቶችህ በዘር ትውልዳቸው ያወረሱ ርስት ተቀምተህ የሌሎች መበልጸጊያ ሆነ፣ ለባዕዳንም ተሸጠም። የአማራ ወጣት ሆይ፣ እናት አባትህ ትዳር መስርተው ወግ ማረግ አይተው ከኖሩበትና አንተን ካሳደጉበት ቀይህ እየተነቀልክ ተገፋህ፣ መድረሻ አጣህ። የተወለድክበት ቀይህ ግንባርህ በጥይት እየተመታ የመጨረሻ መውደቂያ ሆነም። ያሳደጉህ ወገኖችህ ወግ ማዕረግህን ማየት አልቻሉም። በሰላም በኖርክበት መንደርህ በጨካኝ አጋዚ ሳንጃ አንጀትህ የሚዘረገፍበት፣ ባልሞ ተኳሽ ግንባርህ የሚፈርስበት ሆነ። እትብትህ የተቀበረበት ወግ ማዕረግ ያየህበት፣ አያት ቅድመ አያቶችህ በክብር ያረፉበት ምድር በደምህ ጨቀየ። አማራ ሆይ፣ ዛሬ የዘር ጥፋትና ሽብር ታውጆብሃል። በእግዚአብሔር ጸጋ ብሎም በሰው ልጅ ዓለም አቀፋዊ መተዳደሪያ ደንብ የተሰጠህ የመኖር መብትህ ተገሷል። ስለዚህ ሕልውናህ መኖር ወይም አለመኖርህ የመጨረሻው ምዕራፍ ላይ ደርሷል። ወይ ትኖራለህ ወይ ትጠፋለህ። ባለፉት የወያኔ አገዛዝ ዘመናት ብቻ 6 ሚሊዮን አማራ እንደጠፋ ዘነጋኸውን? እየሞትክና እየቆሰልክ ርስትህ እየተቀማ መኖር ማክተም ይኖርበታል። ራስህን የመከላከል መብትህን ከማንም ሃያላን መንግስታትም ሆነ የፖለቲካ ድርጅት የምትጠብቀው ወይም የምትለምነው አይደለም። ራስህ ክንድና ራስህ ትግል ንጻነትህ እንዲረጋገጥ ይደረጋል። ውድ አማራ ልጆችህ ክንዳቸውን አቅማቸውንና ዕውቀታቸውን አሰባስበው ተደራጅተው ከጎንህ ቆመዋል። ካሁን በኋላ አማራ ለአማራ ይቆማል። አማራ ሆይ ሀገሬ ኢትዮጵያ ብለህ መከራዋን ተሸክመህ ኖርሃል። ሁሌም ለኢትዮጵያ እንደምትቆምም ሳይታለም የተፈታ ነው። ዛሬ ሀገርህን ህልውናህና ማንነትህን ለመጠበቅ ሁሉም ያማራ ልጅ ዘብ መቆም ይኖርበታል። ዘርህ እንዳይጠፋ ብሎም ህልውናህ ባስተማማኝ ደረጃ ይቀጥል ዘንድ ራሱን የቻለ ያማራ ሚዲያ መቋቋም የግድ ሆኖ ተገኝቷል። ይህ ሚዲያ ራስህ ስለ ራስህ የሚስማህን የምትናገርበት ነጻ ልሳንህ ነው። አማራነት እንቅልፍ የሚነሳቸውን ወገኖች በስምህ ይህን በሉልኝ ይህን ተናገሩልኝ ብለህ የምትለምንበት ዘመን አክትሟል። በራስህ አንደበት በራስህ ልሳን ስለ ማንነትህ ስለ ታሪክህ ስለ ብሶትህ ስለ ድልህና ስለ ገድልህ ራስህ ትናገራለህ። ወገን ከወገኑ አንድ ይሆናል። አማራነትም ያብባል። እስከ ነጻነት ትግላችን ይቀጥላል። ኢትዮጵያ ለዘላለም ትኑር። የአማራ ድምፅ ራዲዮ።
አድማጮቻችን የዛሬውን የጥቅምት 20 ቀን 2009 ዓ.ም ተመረተ ወይንም እንደነጮቹ አቆጣጠር የኦክቶበር 30 2016 ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገርናችሁ ተኮላ ወርቁ፣ የቴክኒኩን ድጋፍ የሰጠሁት ቴዎድሮስ በቀለ። ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
I'm not going to be able to do it.